närmaste radiostation. Radios.
አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈው ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያልን የተለመደውን የዘወትር አክብሮት ሰላምታችንን እያስቀደም የዛሬ የሚያዝያ 7 ቀን 2010 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኤፕሪል 15 2018 ቅንብራችንን ይዘን ቀርበናል። በቅድሚያ በኢትዮጵያና በዓለም ዙሪያ ላላችሁ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሞላ ለዳግማዊ ትንሣኤ በዓል እንኳን አደረሳችሁ ያልን መልካም ምኞታችንን እንገልጻለን። ይህን ካልኩ በኋላ የለቱን ስርጭት ለማስተዋወቅ ደግሞ በቅድሚያ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመከተልም አንድ አጠር ያለ ኦዲዮ ይደመጣል። ልክ ከምሽቱ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ከአንድ እንግዳ ጋር ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። በመጨረሻም የሰዓት ጥረት ካልገጠመን አንድ ጽሑፍ እናስደምጣለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ሰው ደራሲ ሰው ደማን ያለው ሰው ደራሲ ሰው ደማን ጠላት የለም ወይ ሰው
ታሪክ ማህደር አድማጮቻችን እንደምን ከረማችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ኢትዮጵያ ወይ ኩሽ በሚል አርስት በጌታቸው ኃይሌ ፕሮፌሰር የተዘጋጀ ጽሑፍ ይዘንላችሁ ቀርበናል። ኢትዮጵያ ወይስ ኩሽ? ጌታቸው ኃይሌ ፕሮፌሰር። አንድ ሰሞን የጀርመን ወንጌላዊት ቤተክርስቲያን በሬቨራንድ በንቲ ቴሶ ኡጁሉ ተጽኖ የኢትዮጵያን ስም ተመጻፍ ቅዱስ ውስጥ ሰርዞ በኩሽ ለውጣዋለች የሚል ወሬ ተናፍሶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንን አበሳጭቶ ነበር። ብዙ ተቃውሞም ተጽፏል። ይሄ ተጨማሪ ማብራሪያ ነው በማለት ጌታቸው ኃይሌ ጽሑፋቸውን ያስተዋውቃሉ። ተመጀመሪያው ለመነሳት መጻፍ ቅዱስ የመጀመሪያው ቅድመ ክርስቶስ ሁለተኛው ድህረ ክርስቶስ የተጻፈ ባለ ሁለት ክፍል ነው። የመጀመሪያው ክፍል ብሉይ ኪዳን ይባላል። ይህንን ክፍል በቋንቋቸው በዕብራይስጥ ጽፈው የሰጡን አይሁድ ናቸው። ሁለተኛው ክፍል ሐዲስ ኪዳን ይባላል። የተጻፈው በጽርዕ ወይም በግሪክ ቋንቋ ነው። በግሪክኛ ጽፈው የሰጡን የክርስቶስ ደቀ መዛሙርት ናቸው። ብሉይ ኪዳን በመሰረቱ የአይሁድ መጽሐፍ ቅዱስ ነበር። ግን የክርስትና ሃይማኖት በብሉይ ኪዳን ላይ ስለተመሰረተ ፈላጊዎቹ እጅግ ብዙ ሆኑ። የአይሁድ ሃይማኖትም ምን እንደሆነ ለማወቅ ፈላጊው ስለበዛ የዕብራይስጡን ብሉይ ኪዳን የግብፁ ግሪካዊ ገዢ ቶለሚ ወይም በጥልሞስ ፊላዴልፎስ 285 እስከ 246 ቅድመ ክርስቶስ 72 ሊቃናት ሰብስቦ በዛን ወቅት ለነበረው በአለሙ ቋንቋ ወደ ግሪክኛ አስተረጎመው። ህፃኑን ኢየሱስን በቤተ መቅደስ ያቀፈው ሽማግሌው ስምዖን ተሰባ ሊቃናት አንዱ ነበር የሚል ተአምር በእኛ ዘንድ ይነገራል ይላሉ ጌታቸው ኃይሌ። አሁን እንግዲህ አዲሱም ብሉይም በግሪክ ቋንቋ ሊነበብ ቻለ። የግዕዙ መጽሐፍ ቅዱስ የተተረጎመው ተዚህ ተግሪኩ ቅጂ ነው። አባ ጊዮርጊስ ዘጋስጫ ኢትዮጵያ ብሉይ ኪዳኗን የተረጎመችው በቀጥታ ተዕብራይስጡ ነው ይላሉ። ማስረጃቸው ግን አርኪ አይደለም ይሉናል ጌታቸው ኃይሌ። እነዚህ 72 ሊቃናት ብሉይ ኪዳንን ሲተረጉሙ ዕብራይስጥ ውስጥ የሀገርና የሕዝብ ስም ሲያጋጥማቸው አንዳንዱን ዕብራይስጡ ውስጥ እንዳለው ይወስዱታል። አንዳንዱን ለምሳሌ እንደ ኩሽ እንደ ፍልስጤም ያሉ ስሞች እንዳለ በመውሰድ ፈንታ የግሪክ ተመሳሳይ ስም ይሰጡታል። ኩሽ ፍልስጤምን ኢሎፍሊ ኩሽን አይቶፕ አሏቸው። የዕብራይስጡ ኩሽ የሚያመለክተው ጥቁሩን ሕዝብ ነው። ግሪኮች ደግሞ ጥቁሩን ሕዝብ የሚጠሩት አይቶፕ ብለው ስለሆነ ኩሽ የሚለውንም ስም አይቶፕ ቢሉት አይገርምም። ባጭሩ ግሪኩ አይቶፕ የሚላቸው ዕብራይስጡ ኩሽ የሚላቸው ሕዝቦች ነው። ስልቻና ቀልቀሎ እንደማለት ነው። በሁለቱ ቃላት በምን ይለያያሉ? እኛ ደግሞ ተላይ እንደ ተጠቀሰው መጽሐፍ ቅዱሳችንን የተረጎምነው ተግሪኩ ስለሆነ አይቶፕ የሚለውን ኢትዮጵያ አልነው። ተብራይስቱ ተርጉመነው ቢሆን ኖሮ ምናልባት ኩሽ ወይ ኩሳ እንለው ነበር። አለቀ ደቀቀ ይላሉ ጌታቸው ኃይሌ። ፓስተሩ አለቃ ኪዳነ ወልድ ክፍሌ የዛሬ 62 ዓመት ባሳተሙት በግዕዝ መዝገበ ቃላቸው ውስጥ ኢትዮጵያ የሚለውን ስም እንዴት እንደተቹት ቢታይ ኢትዮጵያና ኩሽ ትርጉማቸው አንድ ሆኖ የሚያመለክቱት ኢትዮጵያና ሱዳንን መሆኑን እንደ ምናስተምር ይረዳ ነበር። ጥያቄው መሆን ያለበት የግሪኩ መጽሐፍ ቅዱስ ኢትዮጵያ፣ የዕብራይስጡ ብሉይ ኪዳን ኩሽ የሚሉት ስሞች የሚያመለክቱት እነማን ነው የሚል ነበር። መልሱ ቀላል ሆኖ ሳለ አስቸጋሪ እናደርገዋለን። አንደኛ እነዚህ ስሞች የሚያመለክቱት ጥቁሩን ሕዝብ ነው ብለናል። ሁለተኛ በዓለም ላይ ብዙ ጥቁር ሕዝቦች ቢኖሩም የመጽሐፍ ቅዱስ ደራሲያን የሚያውቋቸው ጥቁር ሕዝቦች በዛን ጊዜ በቅርባቸው የነበሩትን ኑባን፣ ሱዳኖችንና ኢትዮጵያንን ነው። ስለዚህ መጽሐፍ ቅዱስ ውስጥ ስለ አንድ ጥቁር ሰው ተተነገረ፣ ያ ሰው ወኢትዮጵያዊ ወይም ኑባዊ ሱዳናዊ ነበር ማለት ነው። ባጭሩ ለግሪክ ደራሲዎች ኢትዮጵያ የሚለው ስም የሱዳኖችና የኢትዮጵያውያን መጠሪያ ነበር። ኢትዮጵያን ያላንዳች ማስረጃ ለኢትዮጵያ ብቻ ወይም ለሱዳን ብቻ መስጠት ስህተት ነው። በዛው አስተሳሰብ ለዕብራይስጥ ደራሲዎች ኩሽ የሚለው ስም የሱዳኖችና የኢትዮጵያውያን መጠሪያ ነበር። ኩሽን ያላንዳች ማስረጃ ለኢትዮጵያ ብቻ ወይም ለሱዳን ብቻ መስጠት ስህተት ነው ይላሉ ጌታቸው ኃይሌ። የጀርመን ወንጌላዊት ቤተ ክርስቲያን በሬቨረንድ በንቲ ቴሶ ኡጁሉ ተጽዕኖ የኢትዮጵያን ስም ተመጽሐፍ ቅዱስ ውስጥ ሰርዛ በኩሽ ለውጠዋለች የሚለው ወሬ ውሸት ነው ይላሉ ጌታቸው ኃይሌ። ውሸቱ እንዲፈጠር ያደረገው መርጋ ዮናስ ሬቨረንድ በንቲ ቴሶ ኡጁሉን አነጋግሮ ያወጣው ጽሑፍ ነው። መርጋ ጽሑፉን ሲጀምር አን ኦሮሞ ፓስተር ሃስ ቴክን አፕ ዘ ማንትል by translating or changing biblical words deemed erroneous. And የኦሮሞ ፓስተር በንቲ ቴሶ ኡጁሉ የመጽሐፍ ቅዱስ ቃላትን በመተርጎም ወይም ስህተት የመሰሉትን በመለወጥ የማርቲን ሉተርን አጽፍ አነሳ ይለዋል። ነገሥት ለተከታያቸው አልጋ እንደሚያወርሱ ነቢያት ለተከታያቸው አጽፍ ያወርሳሉ። ኤልያስ አጽፉን ለኤልሳ እንዳወረሰው መርጋ ሬቨራንድ በንቲን እንዲህ ሲሸነግለው ሬቨራንዱም አላስተባበለም ይላሉ ጌታቸው ኃይሌ። በመቀጠልም የሚከተለውን አስፍረዋል። መጽሐፍ ቅዱስ ውስጥ ተዋናዎቹ ለውጦች ወይም እርማት መካከል ያስፈለገው ኢትዮጵያ የሚለው ቃል ነበር። ወደ ኩሽ ተለውጧል። ሬቨራንድ ኡጁሉ ቴሶ ተለውጡ በስተጀርባ ታሉት ምሁራን አንዱ ነው ይላል ጽሑፉ። በለውጡ ብንስማማም ባንስማማም አንድ ኢትዮጵያዊ ምሁር የጀርመንን ሊቃውንት አማከረ ሲባል ማንም ኢትዮጵያዊ ሊኮራ ይገባዋል። ግን የጀርመን ሊቃውንት ብሉይን ተብራይስት አዲሱን ተጽር ተግሪክ ወደ ጀርመን ቋንቋ ሲተረጉሙ እንደ በንቲ ያለ አንድ ሰሞነኛ ካህን አማከራቸው ማለት የሚያስቅ ነው ይላሉ ጌታቸው ኃይሌ። ምክንያቱም ተመርጋ ጽሑፍ እንዳገኘ ነው በንቲ ያንድ የወንጌላዊት ቤተክርስቲያን ምእመናን በክህነት እያገለገለ ገና የዶክተርነቱን ድርሰት ይጽፍ የነበረ ሰው ነው። ለመመረቂያ የሚጽፈውም በመጽሐፍ ቅዱስ ጥናት ላይ ሳይሆን ግሪክኛና ዕብራይስጥ ማወቅ በማያስፈልገው ሰማይ አምላክ ነው በሚለው በኦሮሞ ቅድመ ክርስትና ሃይማኖት ላይ ነበር ይሉናል ጌታቸው ኃይሌ። ጀርመኖች ማርቲን ሉተር መጽሐፍ ቅዱስን ወደ ጀርመንኛ እስቲ ተረጉምላቸው ድረስ የሚተከሙት በላቲኑ ቅጅ ነበር። ይህ ጽሑፍ የተተረጎመው አዲሱን ተግሪክኛ ብሉይን ተብራይስጥ ነበር። በንቲ ስለ ጀርመንኛ መጽሐፍ ቅዱስ ብዙም ስለማያውቅ ማርቲን ሉተር የተረጎመው ተላቲን ነው ይላል። የጀርመን ቤተክርስቲያን አሁን ደግሞ መጽሐፍ ቅዱሷን እንደገና ለ2017 ዓመተ ምህረት አድርሳ ተረጎመችው። የትርጓሜው ግብረ ኃይል ሊቀመንበር ፕሮፌሰር ዶክተር ክሪስቶፍ ኬለር በጽሑፍ እንደገለጠው ጀርመኖቹ መጽሐፍ ቅዱሳቸውን የተረጎሙበት ሲከልሱ ሬቨረንድ በንቲ እንኳን የማርቲን ሉተርን አጽፍ ተጎናጽፎ በትርጉሙ ሊሳተፍ ቀርቶ አጠገባቸውም እንኳን አልነበረም ይላሉ ጌታቸው ኃይሌ። ሁለተኛውና ዋናው ውሸት ኢትዮጵያ የሚለው ስም ፓስተር በንቲ በኩሽ አስለወጣቸው ማለቱ ነው። የጀርመን መጽሐፍ ቅዱስ ድሮውንም ኢትዮጵያ የሚል ስም አልነበረበትም። ያልነበረ አይለወጥም። የነበረውና አሁን ወደ ኩሽ የተለወጠው ሞህርን ላንድ ወይ ሞህርን የሚለው ነው። ታዲያ ሌሎቻችንስ ብንሆን የቀድሞው ሞህርን ላንድ ወይ ሞህርን ሳያስቆጣን ወደ ኩሽ ኩሻይት ቢለወጥ ምኑ ነው የሚያስቆጣን ብለው ይጠይቃሉ ጌታቸው ኃይሌ። ሞህርን እንዳለ ቢቆይ እንመርጥ ነበር ማለት ነው። እንዲያውስ እኛ ጀርመን መጽሐፍ ቅዱስ ውስጥ እስተዛሬ ሳልገባ ዛሬ ምን አስገባን? ጀርመኖቹ ኩሽ ኩሻይት ትን የመረጡት ሞህርን ላንድ ሞህርን ስድብ ስለሆነ የጥንቱን ስም ብንይዝ ይሻላል ብለው ነው? ወይስ ምን ምክንያት ሰጥተን ሞህርን ወደ ኩሽ ኩሻይት መለወጣችሁ ትታችሁ ወደ ኢትዮጵያ ለውጡት እንበላቸው? መቆጣት ታስፈለገ ኩሽ ኩሻይት ያለውን የዕብራይስጡን ብሉይ ኪዳን ነው ይላሉ ጌታቸው ኃይሌ። ፈረንጆች ስማችንን ለወጡብን። የአንድን አገር ስም መለወጥ የሚችል የሀገሬው ሕዝብ እንጂ ፈረንጅ አይደለም የሚል ቁጣ ይሰማል። የሀገር ስም መለወጥና ለአንድ ስም አዲስ ትርጉም ማምጣት የተለያየ ነገር ነው። የሀገራችንን ስም ማንም አልለወጠውም። ሁለት አንድ ነገር ቢሆኑ ኖሮ ደ ጊዲዮንስ የሚባሉት ፕሮቴስታንቶች በእንግሊዝኛ መጽሐፍ ቅዱሳቸው ውስጥ ኢትዮጵያ የሚለውን ወደ ኩሽ ተለወጡበት ጊዜ ጀምሮ ኩሽ እንባል ነበር። ግን አልተቀበልንም። አንድም ፈረንጅ ይድረሽ ለኩሽ መንግሥት ፕሬዚዳንት ብሎ ሲጽፍ አላየንም። ቢልም ፖስተኛው አያደርስለትም ይላሉ ጌታቸው ኃይሌ። ሆኖም አንድ ጥያቄ ማንሳት እንችላለን። ዕብራይስጡ ብሉይ ኪዳን የካም ልጆች ኩሽ፣ ሚስራይም፣ ፉጥ፣ ከነአን ናቸው ይላል። ይህንን አረፍተ ነገር አዲሱን የጀርመን ትርጉም አዘጋጅቼ ምን ብለው ተረጎሙት? አዲሱ የጀርመን አዘጋጆች ምን ብለው ተረጎሙት ብለው ይጠይቃሉ ጌታቸው ኃይሌ። ስሞቹን እንዳለ ገልብጠዋቸዋል። ወይስ ምስራይም የሚለው ስም ኢጅፕት ግብጽ ብለውታል? ምስራይም የሚለው ስም እንዳለ መገልበጣቸውን ትተው እንደ ግሪኩ ኢጂፕሲያን ብለውት ተሆነ ባላየውም እንዳሉት አልጠራጠርም። ለምንድን ነው ኩሽ የሚለውን ስም እንደ ግሪኩ አይቲዮፒያን ኢትዮጵያ ያላሉት ብለው ይጠይቃሉ። መርጋ ሌላ ምን ለውጥ ተደርጓል ብሎ ሬቨራንድ በንቲን ቢጠይቀው ሌላውን አሁን ልነግርህ አልችልም አለው። ሁነቱን ነው የማያውቀውን ያልዋለበትን እንዴት ሊነግረው ይችላል ብለው የታቸው ኃይሌ ሌላ ጥያቄ ያቀርባሉ። ሶስተኛ ኢትዮጵያ የሚለው ስም ስድብ ነው ይላል ፓስተሩ። ጋላ የሚለው ስም ስድብ ነው እንደተባለው ማለት ነው። ኢትዮጵያ የሚለው ስም ስድብ ከሆነ ኩሽ የሚለው ስም እንዴት ስድብ አይሆንም? እንደውነቱ ተሆነ ኢትዮጵያም ሆነ ኩሽ የኛ ስም ተሆነ ቅዱስ ስም ነው። አንዳንድ ሰዎች የሚሉትም ሌላ ነው። ኩሽ የኖሃ እርግማን ስላረፈበት እርጉም ነው ይላሉ። ስድብ ማለት ይህ ነው ይሉናል ጌታቸው ኃይሌ። ኖህ 3 ልጆች ነበሩት፣ ሴም፣ ካም፣ ያፌት። ጥፋተኛው ካም 4 ልጆች ወለደ፣ ኩሽ፣ ኩሳ፣ ምስራይም፣ ግብጽ፣ ፋጥ፣ ከነአን። ቢጎዳም ባይጎዳም የተረገመው ከነአን ነው፣ ሌሎቹ አልተረገሙም። አራተኛ ኢትዮጵያ የሚለው ስም ወደ ኩሽ ቢለወጥ ኢትዮጵያ የሚለው ስም ያገለላቸውን ኩሽ የሚባሉትን ኦሮሞችን፣ ሲዳሞችን ያቅፋል ይላል። ያሰሳሰብ አባቶቻቸው ተጣና ባህር የመጡ ወንድማማቾች ናቸው ተሚለው ተረት ይሻላል። ግን ሁሉም አለማወቅ ያመጣብን ስተት ነው ይላሉ ጌታቸው ኃይሌ። አገር ቤት ሄደን አንዱን የኦሮሞ ወይም የሲዳማ ገበሬ ደስ ይበልህ ኢትዮጵያዊ መባልህ ቀርቶ ኩሳዊ ተብለሃል ብንለው እብዶች ያደርገናል እንጂ በደስታ ጮቤ አይመታም። ሁቀቱ ታለው ኩሽ መባል የሚወድ ህዝብ ኢትዮጵያ ቢባል አይጠላም ይላሉ ብለው ይጠይቃሉ ጌታቸው ኃይሌ። የቋንቋ ተመራማሪዎች ሴማዊ፣ ኩሻዊ የሚሏቸው ቋንቋዎች አሉ። ይህ አከፋፈል የተመሰረተው በቋንቋዎቹ ላይ እንጂ በተናጋሪዎቹ ዘር ላይ አይደለም። የሁለቱም ዘራቸው አንድ ነው። በቋንቋ ሴማዊ እና ኩሻዊ፣ በዘር ኢትዮጵያዊና ኩሽ የሚያመለክቱት ያንኑ አንዱን ህዝብ ነው። ኩሽ የሚለው ስም በይበልጥ ያቀራርበናል ማለት ኢትዮጵያን አንቀበልም ለሚሉ ወገኖች የተፈጠረ ፖለቲካዊ አስተዋጽኦ ነው። የሃይማኖት አስተማሪን ሳይቀር የተተናኮለ በሽታ ይላሉ ጌታቸው ኃይሌ። አምስተኛ የሀገሪቱ ስም እስከ ቅርብ ጊዜ ድረስ አቢሲኒያ ነበር፣ ወደ ኢትዮጵያ የተለወጠውን አሁን በቀዳማዊ ኃይለ ሥላሴ ዘመን ነው ይላል ፓስተሩ። አለማወቅ ካልቀረ እንደዚህ ነው። በየትኛው ዘመን ነው ኢትዮጵያ ራሷን በእንግሊዝኛ አቢሲኒያ ትል የነበረው? የትኛው ንጉሥ ነው እነገሌ ንጉሠ ነገሥት ዘብሔረ አቢሲኒያ ያለ? 1307 እስከ 1336 ዓመተ ምህረት በነገሰው በአጼ አምደ ጽዮን እንኳ ብንጀምር ራሱን የሚጠራው ንጉሠ ጽዮን፣ ንጉሠ ነገሥት ዘኢትዮጵያ እያለ ነበር። የውጭ ሀገር ጸሐፊዎች አገራችንን አቢሲኒያ ይሏት ነበር። በእኛ በኩል ግን አገራችን መንግሥት ተሆነችበት ጊዜ ጀምሮ ያለው ሰነድ የሚያመለክተው ኢትዮጵያ መባሏን ነው። ሰነዶቹ ሜዳውን ሁሉ ሞልተውታል። አነጋግሯቸው፣ አታኩርፋቸው ይላሉ ጌታቸው ኃይሌ። ስድስተኛ ሀበሻ ማለት ድብልቅ ማለት ነው ይላል። ከየትኛው መዝገበ ቃላት ነው እንዲህ ያለ ትርጉም የሚገኘው? ወደ አዋቂ ወይስ አዋቂ መስሎ የተራሰው አነጋገር ተሰው ፊት ማቅረቡ ነው? ሀበሻ የነገድ ስም ነበረ። የነገድ ስም ስድብ ሊሆን አይችልም። ሁለተኛም አንድ ሀገር በአንድ ነገድ ስም መጠራት በኢትዮጵያ አልተጀመረም። ለማጠቃለል ከመጽሐፍ ቅዱስ ጋር ተመተዋወቃችን በፊት ጀምሮ ሀገራችንን የምንጠራው ኢትዮጵያ ብለን ነው። በሌላ ስም ትጠራ ማለት ተንኮል ነው። ስማችንንም መጽሐፍ ቅዱሳችንን አናስነካም። ሆኖም የመጽሐፍ ቅዱስ ትርጓሜ አይቆምም፣ ይቀጥላል። ወደፊትም ብዙ ዛሬ ያልታወቁ የግሪክና የዕብራይስጥ ቃላት በምርምር ብዛት ይታወቃሉ። አዲስ ትርጉምን ትርጉማች ተርጉ ትርጓሜዎችን ያስገድዳሉ። ተቀባዩ ቋንቋም ያረጃል። በዛሬው ሰዎች ቋንቋ የተተረጎመው መጽሐፍ ቅዱስ ለነገ ሰዎች እንግዳ ይሆንባቸዋል። የመጽሐፍ ቅዱስ ማህበር የሚቋቋመው እነዚህን ምክንያቶች አዲስ ትርጓሜ ሲያስገድዱ ተዘጋጅቶ ለመገኘት ነው በማለት ጌታቸው ኃይሌ ጽሑፋቸውን ይዘጋሉ። አድማጮቻችን እኛም የዚህን ምሽት የዚህ ክፍለ ጊዜ በዚህን ቋጫለን ከታዮቹን ዝግጅቶችን አብራችሁን እንድትከታተሉን ጋብዛችኋለን መልካም ምሽት
አድማጮቻችን ከዚህ ቀጥለን አንድ ኦዲዮ እናስደምጣለን ኦዲዮ ትውልዱ ለዛሬውም ለነገውም ለወገኑ እንዲቆረቆር የምነት ተቋሞች ኃላፊነት እንዳለባቸው ጥሪ ያቀርባል ኦዲዮ ዛሬ አግራችን ኢትዮጵያ በናዚ ትግሬዎችና ግብራብሮቻቸው እርኩስ ተግባር በጥፋትና በሞት የገደል አፋፍ አድርሰዋታልና ማስተዋልን በማስተማር ተገቢ ምላሽ የሚሰጥ ትውልድ እንዲበራከት በመንፈሳዊ መልእክት ተመስሎ ጥሪ የቀረበበት መልእክት አዝሏል። ኦዲዮው የህዝቡን ህልውና ባረመኔነት ባህሪው እየተፈታተነ ያለውን የሽብርተኛ አገዛዝ ለማስወገድ ከመቼውም ጊዜ በላይ የታሪክ ተጠያቂነት እንዳይኖርብን መታገል እንዳለብን ያሳስበናል። ኦዲዮው ይህን ክፉ አድርጎት ለማስቆም አድራጎት ለማስቆም በኢትዮጵያና በህዝቧ ሉዓላዊነት ስም ያደጋ ጥሪ አሰምቶበታል። የኦዲዮ ሙሉ መልእክት የእምነት ተቋማቶች በውርደት በፍርሃትና በጭንቀት ወህኒ ውስጥ የሚማቅቁትን ወገኖቻቸውን ነጻ ለማውጣት የሚቻልበትን መንገድ በቁርጠኝነት እንዲያስተምሩ ያሳስባል። በተለይም በእምነት መገልገያ ስፍራዎች በሚሰጡ መልእክቶች ዙሪያ ለእውነት መቆምን አስተምሮ በቃልና በተግባር የሚፈጸም የትውልድ ማዳን ሥራ የጊዜው ጥሪ መሆኑንም አስምሮበታል። ኦዲዮን በጥሞና እንድትከታተሉ ግብዣችን ነው።
ዝም በል Thank you. ኢትዮጵያን ክብሬን ስም ይህን ፖለቲካ አስቀምጠው ይሉኛል፣ አፌን ያስይዙኛል። መንግስትን መገሰጽ አችልም ይሉኛል፣ ምዕራፍ ቁጥር ጠቅሰው ክትከትሉኛል፣ ከራከሩኛል። የእግዚአብሔር መንግስት በሚሰበክበት ስጋውና ደሙ በሚፈተትበት ይህን የፕሉቶን የማርክስን እብደት የነ ፍሮይድን የነ አፍላጦንን ፍልስፍና ቅዠት የነ ሂትለርና የነ ሙሶሎኒን ጭካኔ ዝግጠት አትችልም ባጦንሷ ልዘባርቅበት እያሉ ይሉኛል፣ አፌን ያስይዙኛል። ትርጉሙን አፋል ሰው ግራ ያጋቡ ሲገድሉህም ዝምበል ሃይማኖተኛ ነህ፣ ሲዘርፉ ተዘረፍ መንፈሳዊ ሰው ነህ። ፍርድ ቢጓደልም ድሃዋን ብታለቅስ ራሷ ትወጣው አታምጣው ከመቅደስ። አንተ ምን ቸገረ ሥራ እንደው መቀደስ፣ የተገደለች ቀን ለፍታቷ መድረስ እያሉ ይሉኛል፣ ሕይወቷን ነጥቀው ሞቷን ይሰጡኛል። ድንገት ትክ ብዬ በእጄ ላይ ያለውን አርዌ በትሬን ሳየው ሙሴ ሲሟገተኝ ሲዋከሰኝ ዝምታህን ስበር ወይ በትሬን ተው እያለ ወቀሰኝ፣ ቃሉን አስታወሰኝ። ለሕዝቡ ነጻነት ከፈርዖን ቤት ወጥቶ የግብፅን ብዙ ወርቅ ምቾቱን ሰምቶ አብሯቸው ሲሰደድ ብድራቱን አይቶ ትዛለኝ ታሪኩ ትዛለኝ ጭካኔው ሕዝቡ አምላክ በድሎ ላጠፋው ነው ሲለው ከሕይወት መጽሐፍ ደምስሰኝ እንዳለ ይህን ዘስታ አምጥቶ ፊቴ ላይ ድንገት ዘረገፈ። ነገረኝ አጥብቆ ሕዝብ ሀገር ሳይኖረው እምነት ብሎ ነገር ኪዳን ብሎ ነገር ባህልና ትውፊት እንደማይሞከር ለዚህ ነው ፈርዖንን ሕዝቤን ልቀቅ ያለው ግብፅ ምድር ሳለ ኪዳኑን ያልሰጠው ታቦቱን ያልሰጠው የጽዮን ዝማሬ በባቢሎን ወንዞ እንዳይዘመር ነው። ታዲያ ለምንድን ነው እኔስ ፈርዖኖቼን እኔም ጨቋኞቼን ተዉ እንዳልላቸው ዝም በል የምባለው? በሃይማኖት ሰበብ ሀገሬን ስለጥቁ ጥዬ ማየ መስዋዕቴን ወስጄ የት እንድሰው? አረ ዝም አልልም። ማን ዝም እንዳለ ርስቱን ተነጥቆ ናቡቴ ሲገደል ኤልያስ ዝም አለ? ንጉሡን ገስጹ እጥፍ ያስከፈለ ታዲያ ምን አገባው? ሃይማኖት አይደለም አንድ ድሃን እንጂ አካል አስገደለ። ኦዚያን ንጉሡ ወደ መቅደስ ገብቶ የአሮንን ክህነት በሥልጣን ቀምቶ ለማጠን ሲጀምር በድፍረት ተሞልቶ ካህኑ አዛርያስ ሞትም አለው ከፍቶ መቅደሱን እስኪለፍ ጨርሶ እስኪወጣ ቦታ አልነበረውም ለንጉሡ ሥልጣን ኦዚያን ቁጣ። ኢሳይያስ ነው እንጂ ኢሳይያስ ነቢዩ ይሄን ድፍረት አይቶ በዝምታ ቢያልፈው ንግሥናውን ፈርቶ እግዚአብሔር ተቆጣ ትንቢቱን ነጠቀው ከናፍሩን መታ በለምጽ አነደደው በዝምታው ሰበብ እግዚአብሔር ተለየ። ይህን እያያችሁ አፌን አትለጉሙ፣ ዝምታ ሕመም እንጂ ወርቅ ነው አትበሉ። ባለቦታው ተረት ልቤን አታድክሙ፣ ናገሬ ለነቴ ልጩን አትበሉ። ያ ጃንደረባ እኮ ፊልጶስ ያገኘው ብሉይ ኪዳን ይዞ መንፈስ ቅዱስ ያየው በማመን ሲጠመቅ በአዲሱ ኪዳን በልቡ መቅደስ ውስጥ ይዟት ነው ኢትዮጵያ። መጥቶም የነገረን ይህንን ምስጢር ነው፣ እኛም በክብር ይዘን ጠብቀን ያኖር ነው። ጠዋትና ማታ በዜማ ተዋህዶ እምነቴ ኦርቶዶክስነቴ የሀገሬ ጸጋ ነው፣ ኢትዮጵያዊ ባልሆን ከሌላ ምድር ላይ የማልቀበል። ታዲያ ሃይማኖቴን ከኢትዮጵያዊነት እንዴት ነው የምለየው? እምዬ ምኒልክ በድንግል ስም ብለው አዋጁን ያወጁት የግንባሯን ማርያም የአራዳውን ጊዮርጊስ ይዘው የዘመቱት በአንድነት ቢያምኑ ነው ሀገሩን ከእምነቱ ለይተው ባያይ። አቡኑም ይናገር ጴጥሮስ ሰማዕቱ እንኳን ሰው ቀርቶ ምድሩን መገዘቱ በአንድነት ሲቆም ነው ለአገሩ መመለቱ። እናም ይበቃኛል ዝም በል አትበሉኝ ብትሉም አልልም፣ ከሚሞት ጋር እንጂ ገዳይ ጋር አልቆምም። ሕዝብ ሳይኖር ሀገር፣ ሀገር ሳይኖር እምነት በፍጹም አይኖርም።
የስብሰባ ጥሪ የአማራ ህልውና ለኢትዮጵያ አንድነት ሊቀመንበር አቶ ተክሌ ሻውና ታዋቂው አክቲቪስት ዶክተር አበባ ፈቃደ በእስራኤል ከሚኖሩ ኢትዮጵያውያኖች ጋር በኤፕሪል 19 በኢትዮጵያ ተጨባጭ ሁኔታና በመፍትሄ ሐሳቦች ላይ ውይይት ካደረጉ በኋላ በስዊድን ከሚኖሩ ኢትዮጵያውያኖች ጋር ቀጣይ ውይይት በስቶክሆልም አፕሪል 21 በቴንስታ ትሬፍ ያደርጋሉ። እርሶም በለቱ ተገኝተው የውይይቱ ተካፋይ እንዲሆኑ ሞሮሽ ወገኔ ስዊድን ባክብሮት ጋብዘውታል። አስታውሱ አይርሱ፣ የኤፕሪል 21 ቀጠሮ ከእኛ ጋር ይሁን። የስብሰባ ቀን ቅዳሜ ኤፕሪል 21 2018፣ የስብሰባ ቦታ ከቀኑ 13 ሰዓት ጀምሮ፣ የመግቢያ ዋጋ 200 ክራውን ከምሳና ከአንድ መጠጥ ጋር። የስብሰባ ቦታ ቴንስታ ትሬፍ ሃግስትሮከት 13 ቴንስታ ሴንትሩም ቱኑልባና ቴንስታ። ከአክብሮት ሰላምታ ጋር ሞረሽ ወገኔ ስዊድን።
አድማጮቻችን በመግባችን ላይ እንደገለጽነው ከጣው ስርጭታችን የቃለ መጠይቅ ጊዜ ይሆናል። እንግዳችን በስልክ መስመር ላይ ከኛ ጋር ናቸው። አሁን እንግዳችን በቅርቡ በህብረ ሬዲዮና በሌሎችም የዛም መገናኛዎች ላይ ቀርቦ ለስልጅታቸው ማብራሪያ መስጠት በዲያስፖራው ሰፊ ተውቃ አግኝተዋል። የኢትዮጵያነት ሬዲዮ በስዊድን በድጅቱ አቋም ዙሪያ አንዳንድ የሚጋራቸው መሰረታዊ አመለካከቶችም ስላሉና እንዲሁም በሌሎች ጉዳዮች ዙሪያ ለማወያት የለቱን እንግዳ አድርገናቸዋል። እንግዳችን አቶ ብርሃነ ስላሴ አሰፋ ይባላሉ። የኢትዮጵያ ህዝብ ብሔራዊ ፓርቲ አመራር አባል ናቸው። ተናስተልኝ አቶ ብርሃነ ስላሴ አሰፋ ይስማውታል?
አዎ ይስማኛል። ተናስተልኝ አቶ ተኮላ።
ሰላም ሰላም። በቅድሚያ እንግዲህ ለልጆቻችን ሁሉ ብለናል መልካም ዳግማዊት ሳይባል እንመኛለን። በአውሮፓ እንኳን በቤተክርስቲያኑ ስራ ተጠናቋል። እናንተ ጋር ነው እንግዲህ አሁን የሚጀምረው መሰለኝ። እንግዳ ነው እኛ ጋር አክብረን ወለናል። እንግዲህ ወደ አቶ ብራንስ ላሲግ ለኢትዮጵያነት ሬዲዮ ጥያቄና መስለማድረግ ባቀርብልዎት ግብዣ መሰረት ፈቃደኛ ሆኖ በሰዓቱ መገኘተው ባማጮቻችን በሬዲዮ ዝግጅ ክፍል እንደምራሴ ስም ስካናን ያቀርብኩ ለጥያቄ ወስዶታለሁኝ። በቅድሚያ እንግዲህ ማንኛውም የድጅት ተወካይ ሲቀርብ የድጅቱ እንደተመሰረተ የርሶ ኃላፊነት ድርሻ የድጅቱ ዓላማ እንግዲህ ለአድማጮቻችን እርግጽ ጽሁፎች በትናችኋል፣ ድረገጽም አለ፣ በተከታታይ የወጡ መልእክቶች አሉ። እስቲ እንግዲህ ለአድማጮቻችን አጠር ባለ ሁኔታ አቶ ብርሃነ ስላሴ አሰፋ ማናቸው፣ ድርጅታቸውን መመለከት ድርጅቱ መቼ ተመሰረተ የሚለውን እስቲ ገለጻ ቢሰጡልን አድማጮቻችን። አመሰግናለሁ።
በመጀመሪያ ደረጃ ለወገኖቻችን በሙሉ በያላችሁበት እንዳልከው እኔ ምዕራብ አሜሪካ ካሊፎርኒያ ውስጥ ስለምኖር ገና መጀመሩ ነው። ለሌሎቻችሁ የባህነ ትንሣኤውን አክብራችኋል። ወዳጆቻችን በሙሉ በያለበት ለዜጎቻችን በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ እየጀምራለሁ። በተጨማሪ በስዊድን ለሚገኘው የኢትዮጵያ አንድነት ሬዲዮ ስርጭት ተቋምና አዘጋጆች የከበረ ሰላምታችንን እናቀርባለን። እድሉን ስለሰጣችሁን ይህንን ውይይት እንድናረግና ራሳችንን በበለጠ ለህዝባችን ለአድማጮቻችንና ለተከታዮቻችን የኢትዮጵያን ሁኔታ ልናብራራ የምንችልበትን ጊዜው የግድ መፍትሄ ማግኛ መሆኑን ስለተረዳን ጥያቄያችሁን ተቀብለን በመድረኩ ላይ በጠየቀው መሰረት ለማብራራት ፈቃደኛ ሆነናል። ይህ ፓርቲ ከመመስረቱ በፊት በፈረንጁ አቆጣጠር በአውሮፓው ማለት ነው በ2014 የተለያዩ የፖለቲካ ድርጅቶች የኢትዮጵያን ሁኔታ ቀደም ብለው በመመልከት የተለያዩ ስራዎችን እየሰሩ አስተያየቶችን እየተለዋወጡ ግንኙነቶችን እያደረጉ ያሉ ድርጅቶችን በመመልከት በማስተዋል በመረዳዳት ጥቂት የፖለቲካ ድርጅቶች በአንድ አካባቢ ተሰብስበን ውይይቶችን ጀምረን ነበር። በተለይ በ2015 አካባቢ ባይነስ ያስቸገረኝ ነው የኢትዮጵያ ሕዝብ ዴሞክራቲክ ኃይል የኢትዮጵያ አርሶ አደርና አርብቶ አደር ፓርቲ የአርበኞች ግንባር የኢትዮጵያ ሕዝብ አርበኞች ግንባር ዘብ የቀድሞ የኢትዮጵያ መከላከያ ሰራዊት አባሎች ሌላው ፓርቲውን ለመመስረት እድል ያላገኘው ክፍል ማለትም ኢድሃን የሚባል ድርጅት እነኚህ ስድስት ድርጅቶች አንድ ላይ ተሰባስበን ውይይቶችን ስናካሄድ ቆይተን ነበር። ያም የሀገራችን ሁኔታ በምን አይነት መልክ ቢቋጭ ይበጃል፣ ሂደቱስ እንዴት ወዴት እያመራ ነው፣ እነኚህ ስነ ስርዓት ያጡ የአስተዳደር ክፍሎች ማለትም ወያኔ ኢህአዴግ ህዝቡን እየመዘበሩት እያሰቃዩት ንብረቱን እየሸጡ ለውጭ ባዕዳን ሀገሮች ሁሉ እያከፋፈሉ ስለሆነ ኢትዮጵያ ወደፊት እንደ ኢትዮጵያ መቀጠል አትችልም፣ ቶሎ ብለን እንድረስላት ከሚለው አስተሳሰብ በመነሳት ውይይቶችን ስናደርግ ቆይተን በ2015 መጨረሻው አካባቢ እንግዲያው በአንድነት ተባብረን ፓርቲ መስርተን በፓርቲ ስራዎች ማካሄድ ይገባናል በሚለው ተስማምተን ወደዛ እያቀነቀን ባለበት ጊዜ ኢድሃን የሚባለው ድርጅት በግሌ ጠቅሰዋለሁ፣ ባለፈው ጠቅሼው ነበር በህብረ ሬዲዮ ላይ የሚመራው እናንተ ስዊድን አካባቢ ባለው በአለበለ አማረ እና በዶክተር ስሜነህ በዳላስ የሚኖር ድርጅት ነበር። የድርጅቱ አመራሮች በግል ምክንያት በተለይ አቶ አለበላ ማረ የቤተሰቦች ጉዳይ ስለነበረበት ድርጅቱን ወክሎ መስራት ስላልቻለ ኃላፊነቱን ለዶክተር ስሜነህ በዳና አሳልፎ ሰጥቶ ዶክተር ስሜነህ መያድን ቤተ አማራን ሞረሽን አስተባብሬ ባንድ አካል ይመጣለሁ ድርጅቱን እሰራለሁ ወደ ፓርቲው ቀላቀላለሁ ብሎ ስራ ተሰጥቶት ሊሰራ ብዙ ጥሯል። ድርጅቶቹ ያልኳቸው የጠራኋቸው ሶስቱ ድርጅቶችና ኢርሃን ሊተባበሩ አልቻሉ። ባንድ መመሪያ ሊመጡ ስላልቻሉ ፓርቲው ሊመሰረት በሚልበት ወቅት ተዘጋጅተው ስላልመጡ በተቀሩት በአምስቱ ድርጅቶች ፓርቲውን በኤፕሪል 18 በ2016 ፓርቲውን መስርተናል። በዚህ አጋጣሚ ልናገር የምወደው ነገር ቢኖር ምንድነው? ለይደህን አባሎችና መሪዎች ቃል የገባንላቸው ነበር። ያም ቃል ምንድነው? እነሱ ተሰባስበው በአንድ አካባቢ በተለይ የሰሜን አማራውን አደራጅተው ሲመጡ በሩ ክፍት እንደሆነና ከፓርቲው ጋር መቀላቀል እንዳለባቸው ፓርቲው የሚሰራቸውን ስራዎች በሙሉ በጊዜው በተደረገው መግለጫ በሚያወጣቸው በሙሉ በዶክተር ስሜነህ አማካይነት እንደሚላክላቸው ተደርጎ እየተላከላቸው ያለውን እድገት በሙሉ እያሳወቅናቸው ሄደን ነበር። ሆኖም ምላሾች በማጣት ከተወሰነ ጊዜ በኋላ ከነሱ ጋር ያለንን ግንኙነት ልናቋርጥ ችለናል። ድርጅቱ ማለትም ፓርቲው ከተመሰረተ ጀምሮ እነኚህ አምስት ድርጅቶች በአንድ መመሪያ፣ በአንድ ድረገጽ፣ በአንድ ግንባር፣ በአንድ ሂደት፣ በአንድ አመለካከትና አመራር ስር ተዋቅረን እየሰራን ነው። ይህ ድርጅት እስካሁንም እየተንቀሳቀሰ ያለው በእነኚህ በአባል ድርጅቶች እርዳታ፣ ሂደትና የአሰራር ስልት ነው። ድርጅቱ አገር ቤት ውስጥ ካሉ ኢትዮጵያን ወንድሞችና እህቶች ጋራ የተሳሰረ መሰረቱ አገር ቤት የሆነ ታጋይ ወንድሞች፣ ታጋይ እህቶች፣ ታጋይ አባቶች፣ ታጋይ እናቶች፣ ወጣቶች በሙሉ የተሰባሰቡበት ድርጅት ነው። ድርጅታችንን በሚናሳውቅበት ጊዜ ፓርቲያችንን በሚናሳውቅበት ጊዜ በ2016 የፓርቲያችን የሰራዊት ክፍል መመሪያ ሊሆን የሚችለው ኢትዮጵያዊ መልክ እንዲኖረው፣ ቅርጽ እንዲኖረው፣ ስም መያዝ አለበት ከሚለው አንጻር ወደ ኋላ ተመልክተን ኢትዮጵያዊ ጀግናዎች በያለበት ራሳቸውን ሲያስተዋውቁ፣ ራሳቸውን ሰው ሳክሪፋይስ ሲያረጉ፣ መስዋዕት ሲያረጉ፣ ጠላት ድባቅ ሲመቱ የነበሩ ወንድሞቻችን፣ አያቶቻችን፣ እናቶቻችን፣ አባቶቻችን ማን ተብለው ይጠራሉ? ከየትስ ይጀምራል ከሚለው አንጻር በመነሳት የጋራ ስማቸው የሆነው ፋኖ የተባለው የኢትዮጵያ ጠላት የሆኑትን በሙሉ አሳፍሮ ወደ መጡበት የመለሳቸው የጀግናው የኢትዮጵያ አባቶች ስም የጋራ የወል የሆነ ስም ፋኖን እንደምሳሌ አድርገን ጠቅሰን ድረገጻችን ላይ በመጀመሪያ ድረገጹ ሲከፈት የካሳ ተሰማን ፋኖ መዝሙር ነው የተጠቀምነው። ይሄ በድረገጹ ላይ መታየት ይችላል። እኛ ፋኖ ስንል አባቶቻችንን፣ አያቶቻችንን፣ እዲ ወገኖቻችንን ዘመዶቻችንን በሙሉ የሚያካትት ስም መሆኑን በመገንዘብ እንጂ የተለያዩ ቡድኖች የኔ ነው ብለው ሊሻሙ የሚችሉት አለመሆኑ ለማስገንዘብ ወደው ዝርያንም አይጠቅስም ፋኖ ማለት ፋኖ ኢትዮጵያዊ በመዝገበ ቃል ኢትዮጵያዊ የሆነ ስም እንጂ ያንድ ወገን ያንድ አካል ያንድ አካባቢ ስም አይደለም።
ሃሎ ሃሎ
ባልቻ አባ ነፍሶ ሌሎችም ቢሆኑ ከተለያየ የብሔረሰብ ይወጡ ኢትዮጵያውያን ከፋኑ እስከ ደጃዝማችነት ደረጃ ድረስ የደረሱ አያቶቻችንና አባቶቻችን የመጣሪያ ስም ሆኑ በመገንዘብ ነው ያንን ለሰራዊታችን ቡድን ዱር ቤቴ ያለው ፋኑ ብለን ያለው እዚህ ላይ እንዲሰመርበት እንፈልገው የኢትዮጵያ ህዝብ ብሔራዊ ፓርቲ የፋኖ ስሙ ዱር ቤቴ ፋኖ ነው ብለን ያለው ወገኖቻችን ማለትም እንደ ኮማንደር አበራ ጎቤ አሁን ደግሞ ለሁለተኛው አመት እየተጠጋ ነው ሲሰዋ የመጠሪያ ስሙ እሱ ፋኖ ካልተባለ ማን ፋኖ እንደሚባል ሊገባኝ አይችልም። በቅርቡ የመቶ አለቃ ድርቤ በጎጃም አፍላ ሀገር ውስጥ በብያየለ የቡድናችን የዚሁ ተንቀሳቃሽ ክፍል አባል የሆኑት ፋኖ ካልተባሉ ማን ፋኖ እንደሚባል ሊገባን አይችልም። ፋኖን ወሰዱብን እያሉ የሚጫጩትን ለማስረገጥ የግድ ኃላፊነት ስላለብን ነው። በቅርቡ በጥቂት ሳምንታት ውስጥ ጎንደር ውስጥ አሰሳ ሄደው የወያኔ ወታደሮች አሰሳውን ያከሸፈባቸው ሌላ ወንድማችን መነኩሴው ተብሎ የሚጠራው በሰሜን ጎንደር ብዙ ምርኮኞችንና የወያኔ ወታደሮችን ፈጅቶ መጨረሻ ላይ ራሱን ሰዋው ፋኖ ካልተባለ ማን ነው ፋኖ? ከእንደዚህ አይነት ህይወታቸውን ከሰቡ የትግሉ አጋር ከሆኑ በድርጅታችን ስር የተባበሩ አስተዋጽኦ ያደረጉትን ዱር ቤቴ ብለው ያወጡትን ወንድሞቻችንን ካልጠራን ማን ልንጠራ እንችላለን? እኛ በፋኖ ስም የሚንቀሳቀሱ ሌሎች ሰዎች እንዳሉ እናውቃለን። እኛ እናንተን አላልን። እኛ ያልነው የራሳችንን ኢትዮጵያዊ ፋኖ እኛ ቅስቀሳችንን እያካሄድን ያለነው ትግላችንን እያካሄድን ያለነው በፋኖ ስም ብቻ አይደለም። ይህ ጎንደር አካባቢ ተደረገ ሲሆን በጎጃም በወሎ በሰሜን ሸዋ በደቡብ ሸዋ አካባቢ ስራዎች እየተሰሩ ናቸው። እንደ አካባቢውና እንደ ሁኔታው እንደ አመቺነቱ በገበሬውም በወጣቱም አካባቢ ያለው የህብረተሰብ ክፍላችን መጠራት በሚፈልገው ስም ነው የምንጠራው። ይህ ደግሞ የግዴታ የአካባቢውን በመድር ላይ ያለውን ጠያቂውን ተሟጋቹን ታጋዩን ማስደሰትና መጠራት ነው የሚፈልግበት ስም መጠራት አለበት። ለምሳሌ ወሎ አካባቢና ጎንደር አካባቢ የጎበዝ አለቃዎች አሉ። አባሎቻችን እየሰሩ አሉ፣ እየወደቁ አሉ፣ እየሞቱ አሉ። እነኚህ ሰዎችን የጎበዝ አለቃ ብለን ነው የምንጠራው። ነገ ደግሞ ሌላ ተነስቶ የጎበዝ አለቃኛ ነን ሌሎቻችን መሆን የለባችሁም እንዳይለን ነው የምንጠራው። የጋራ ስሞችን የወል ስሞችን መጠቀም ይቻላል። ማንኛቸውም ልትጠቀሙ ይችላል። አያይዛችሁ ልትጠቀሙ የምትችሉበት ስንኝ መፍጠር መጨመር ይኖርባችኋል። ባለፈው ኢንተርቪው ላይ ሰሜን ሸዋ ማነው ጎንደር አካባቢ ነው የሁሉ ትክረቶች እየተከሄዱት የሚል ጥያቄ ቀርቦልኝ አው በግልጽ ለጥችን መግለጽ ስለማያስፈልግ በግልጽላችሁ አሁን አብድም ብዬ ለብረብሄር ገልጬላችኋለሁ። አሁን ለእናንተም ሬዲዮ ጣቢያ የለገስኩት ነገር ቢኖር ድርጅታችን ኢትዮጵያዊ በስሙ ኢትዮጵያዊ በሥራውም ኢትዮጵያዊ መሆን አለበት። እኛ የተወሰነ ቀበሌ ብቻ ኖረን ተቀምጠን አማራ አማራ ወይም ፋኖ ፋኖ ብለን መኖር አንፈልግም። የኢትዮጵያ ችግር በመላው ክፍለ ሀገር ውስጥ ያለ ችግር ነው። ችግሩን መወጣት የምንችለው በኢትዮጵያኖች ነው፣ ለኢትዮጵያኖች ነው። ይህ ደግሞ ኢትዮጵያኖችን በሙሉ ያቀፈ ነው። እኛ ኢትዮጵያዊ ነን እንጂ አማራ ቡድን አይደለንም፣ ልንሆንም አንፈልግም። ድርጅቱ የተመሰረተው ፓርቲው እየሰራ ያለው በኢትዮጵያዊነት ነው። አማራ ሀረር ውስጥ አለ፣ አማራ ወሎ ውስጥ አለ፣ አማራ ጅማ ውስጥ አለ፣ አማራ ሌሎችም ክፍለ ሀገሮች ውስጥ አለ። እነኚህን ሁሉ ያጠቃለለ ቡድን ያጠቃለሉ የአመራር ስልቶች እንዲኖሩ ነው የምንፈልገው እንጂ በተወሰነ አካባቢ ተወሰነን መቅመጥ ስለማንፈልግ ይህንን ድርጅታችንን እያስፋፋን እያቀፈን ተደማጭነት እያገኘን ያለ ነው በኢትዮጵያ ውስጥ ስለሆነ ኢትዮጵያዊነታችንን እንድትረዱልን እንወዳለን። በድርጅታችን ውስጥ አማሮች አሉ፣ ጉራጌዎች አሉ፣ ኦሮሞዎች አሉ፣ ትግሬዎች አሉ፣ ሌሎች ምንም ማላውቃቸው ይኖራሉ። ምክንያቱም ድርጅታችን አውሮፓ ውስጥ አለ፣ አሜሪካ ውስጥ አለ፣ አውስትራሊያ ውስጥ አለ፣ ሳውዝ አፍሪካ ውስጥ አለ፣ ኬንያ ውስጥ አለ፣ ሱዳን ውስጥ አለ። የነኝን ሁሉ ከየት ብሔር አመጣጣቸውን ማወቅ አይቻልም፣ መጠየቅም የለብንም። ኢትዮጵያዊነታቸው ነው ለኛ። ከዛ በተረፈ ሀቀኝነታቸው ነው። በዚህ ነው የተሰባሰብ ነውና ተካችን እየሰራን ያለ ነው። በቅርቡ እንደምሰማውና እንደማየው ድርጅቶች እንደ አሸን እየፈሉ በአገር ቤት ውስጥም ይሁን በውጭውም ዓለም በየሳምንቱ የሚፈጠሩ ድርጅቶች አሉ። እኔ ኢትዮጵያ ሕዝብ ድርጅት እጥረት ያለበት አይመስለኝም፣ የለበትም። እንደ ጨረቃ ቤት በወያኔ ዘመን የጨረቃ ቤት ነው የሚባለው። እንደ ጨረቃ ቤት እየተጠፈጠፈ ድርጅት ቢፈጠር ወያኔን ማግለል ወያኔን ድምጽ ማጥፋት አይቻልም። ጎበዝ አይናችንን እንክፈት እንመልከት። ህዝባችን እኮ በየደቂቃው እየተረገጠ እየተረሸነ የ12 አመት ልጅ የ10 አመት ልጅ መረሸን ማለት ምን ማለት ነው? ይህን የመሰለ ፋሽስታዊ ድርጊት የሚዘራን ስብስብ በድርጅት መልክ ወያኔ በትልቅ በተጠቃለለ መልክ ደግሞ ኢህአዴግ እያለ የሚዘምር የሚፎክር የሚያቀራራን ድርጅት እጅ ለእጅ ተያይዘን ማቸነፍ ሲገባን እርስ በርሳችን እየተናከስን ጣት እየተጠነቋቆልን ብንሄድ ፋይዳ የለውም። ኢትዮጵያ የምትባል ሀገር ልትኖር አትችልም። እያገዝናቸው ነው ያለ ነው እነኚህ ሰዎች ለሚፈልጉት ስራ ለሚፈልጉት ድርጊት እየተባበርናቸው ነው ብንወድም ባንወድም። እኔ መቆም አለበት ዛሬ ነገ የሚል ሁኔታዎችን አይደለም ያለው ሁኔታ። በጣም የሚያሳዝን ነገር ነው። እኔ ከመጣሁ ገና አምስተኛ ወሬ ነው። ኢትዮጵያ ውስጥ ከርሜ ነው የመጣሁት። የተባሉ ቦታዎችን አካባቢዎችን ሁሉ ወንድሞቼንም ጭምር ጎብኝቼ ነው የመጣሁት። በአይኔ ያየሁትን ነው የምነግራችሁ። የነገሩኝን ነው የምናገረው። እንደመጣ ያገኘኋቸው የድርጅት አባሎችም ያነጋገርኳቸውም አሉ። እባካችሁ ከዛሬ 5 ወር 6 ወር በፊት ማለት ነው የኢትዮጵያ ሁኔታ በጣም እየተባባሰ ነው የሄደው። ይህ ሁኔታ መፍትሄ ማግኘት የሚችለው በአስቸኳይ ስንተባበር ነው። አለንህ ብለን ስንለው ይሄ ነው መመሪያችን እንደዚህ ነው ሁኔታችን ብለን ስንለው ህዝቡም ሞራሉ ከፍ ይላል። ለምንፈልገው ምኞታችንን ምኞቱ አድርጎ ለመፍትሄ ይዘጋጃል። ያንን እናድርግ ያነጋገቀዋቸው የድርጅት መሪዎች ሁሉ አሉ። ግን
አቶ ብርሃን ስላሴ ሰፋ ለቋርጦትና እንትኑ በጣም እየሰፋ ስለሄደ የመጀመሪያው ጥያቄ እንኳን ትንሽ በጠርባለ ሁኔታ እንደሄድ ነበር። ሁሉንም ጥያቄዎች ዳሰዋቸዋል ጠይቃቸው የፈለኳቸውና ከይቅርታ ጋር በመሰረቱ ይሄ በኢትዮጵያ ውስጥ የሚካሄደውን የህዝባዊ አመጽ በባለቤትነት ብዙ ድርጅቶች እየተሻሙበት ነው። እሱም እንግዲህ በዚህ በሰሜኑ በመተለይ ማማራው ህዝብ የሚኖርበት አካባቢ እነግም በሰባት ሉል ጨምሮ ሽሚያዎች አሉ። እሱን ወደ ተወትና አርግና እንግዲህ አሁን ብዙ ስለዳሰሱት ወናው ወሳኝ ኢትዮጵያ ውስጥ ያለው እንቅስቃሴና የሚያስገኘው ውጤት ነው። ወደ ፓርቲ ወደ ራስ ወደዚህ ወደ ኢትዮጵያ ህዝብ ብሔራዊ ፓርቲ ለመለስና መመለስ ያለባቸው ነገሮች አሉ። ከጊዜ ጥረት ምክንያት በውስጥ በእንትኑ በውስጡ የተለያዩ ነገሮች አናቀፈ ነው ብለዋል። እንደዚህ ከሆነ ድርጅቱ ለምን ነው ፓርቲው እንቅስቃሴውን በሌሎች የኢትዮጵያ ክፍሎች ውስጥ ያላሰራጨውና ሁሉም እኔ እንደው ቃላት መጣለታለሁ በዚህ በሰሜኑ በኩል በጣም ሶፎኬሽን ያለ መስለኛ እንደው በከይቅርታ ጋር ቋንቋ መጠቀሜ ማአ ድርጅቶች ሽማ ውስጥ ገብተዋል። ይሄንን አማራ ህዝብና አንድም የማስመታትና የኢላማ አስተደግ ነው የሚባል ነገሮች ናቸው ያሉትና ሌላ ቦታ ለምን አይፈጸምም? ይሄንን የመሰለ ቅስቀሳ እየተከተከሄዷል እንግዲህ በዚህ በቄሮ የሚባለው በላም ግን መላም በክፍለ በኢትዮጵያ ማከምን በሰፊ መሬት ላይ ማአት ክፍሎች አሉ። ለምን እዛ ይደረግም? ድርጅታችሁ ውስጥ ብዙ አባላቶች ካሉ ከልዩ ልዩ ብሔሮች ብሔር የመጡ የብሔር እንትኑ ያው በኢትዮጵያነት አላማ የጸና አቋም ካላችሁ ለምን ሌላ ቦታ ንቅስቀሳ የማይጀምሩት?
በጣም ጥሩ ጥያቄ ነው። አመሰግናለሁ ስለ ጥያቄው። ሰፋ አድርጌ ነገሩን ስለ እንትን ስላልኩት ይቅርታ ይደረግልኝ። ለማንኛውም አሁን ለጠየቀው ጥያቄ ልመለስ። ወደ ጠየቀው ጥያቄ ስመለስ የሰሜኑን ለኋላ እናስቀምጠው በዝርዝር እንነጋገርበታለን። ለምስ የጎንደሩን ማለት ነው። በወሎ ውስጥ ቀደም እንደጠቀስኩት በወሎ ውስጥ የሚንቀሳቀሱ ቡድኖች አሉ። ግን ከደህንነቱና ካንዳንድ ሁኔታዎች በመነሳት ይሄ የገጠር ውስጥ በገበሬውና በሰራተኛው አካባቢ እንዲሁም በተናጠል በትምህርት ቤቶች አካባቢ በኮሌጆች አካባቢ የሚደረግ እንቅስቃሴ ነው። ይህንን እንቅስቃሴ ወደ ግንባር ቀደምትነት ለማምጣት ያዳግታል በአሁን ባለንበት ሁኔታ። ምክንያቱም በተከታታይ ይሄ የኮማንድ ፖስቱ ማፈናፈን ያልቻለበት ሁኔታዎች ስለነበሩ በግልጽ መውጣት አልተቻለም። ያንንም ደግሞ እንዳልኩት በህቡ እየተደራጀና እንዲያውም ቁጥራቸው ከበዛ ያሉ ነው ወሎ ክፍለ ሀገር ውስጥ ያሉ አባሎቻችን እየተንቀሳቀሱ ያሉት። ዳሰስ አድርጌ ማለፍ የምፈልገው በዚህ ክፍለ ሀገር ውስጥ ባለፈው ወሎ ውስጥ ኮምቦልቻ አካባቢ ማነው ወልዲያ አካባቢ ውስጥ የተደረጉት እንቅስቃሴ ውስጥ የተካፈሉም ወንድሞቻችን አሉ። ያንን እንቅስቃሴ ከዛ በኋላም አራት የሲስተር ኦርጋናይዜሽንስ ማለት እዛ አካባቢ የተደራጀ ሌላ ቡድን አለ ከሱ እነሱ የተሰው አራት ሰዎች ጀምራሉ። አንዳንድ ጊዜ ይሄንን የመሰሉ ሁኔታዎችን ስፔሲፊክ አካባቢዎችን ይሄ ነው ብለን ብንል ቅድም አንተ እንደጠቀስከው የማስመታት ጉዳይ አለ። ምክንያቱም ባጭሩ ይቀጫል። በጎጃም ክፍለ ሀገር የሆነውን ልንገራችሁ። ትግል ስንጀምርኛ ጎንደርና ጎጃም ውስጥ ነው ትግል የተጀመረው። በጣም ሴም ታይም ጎጃም ውስጥ የነበረው ትግል ሁኔታዎች ስላልተሳኩ ጫጨ ተመጣ ጎንደር ውስጥ ያለው ትግል ደግሞ የጎንደር የህብረተሰብ ክፍል ለትግል የተዘጋጀ ለረጅም ጊዜ መሬቱ የተወረሰ የተቆረሰ ከፋኝ ብሎ ከወጣ ጊዜ ጀምሮ እድሜ ልኩን እንደታገለ እንደሸፈተ ወጣቱ አሻፍረኛ ልገዘም በዚህ ባለመሬ መንግስት ያለ ቀደም ስለነበረ ለትግላችን ለሂደቱ ለማንኛውም ነገር አመቺ ሆኖ ስለሚገኝ ስለተገኘ ማለት ነው። ይቀርታ ለመቀበል ዝግጁ ነበር፣ ለመሰዋት ዝግጁ ነበር። ጫካ የገባ የህብረተሰብ ክፍል ስለሆነና ምሮቱ የብሶቱ ከፍተኛ ላይ ስለደረሰ ለምልመላም ለመስዋዕትነትም ለተደረገው አስተዋጽኦ በሙሉ ካለምንም ሄዚቴሽን ማለት ወደ ኋላ ካለማለት ቅሬታ ሳይሰማው ሊዋጋ ሊሰዋ የሚችል ቡድን መሆኑን ስለተገኘ ነው ብዙ ጊዜ እዛ ላይ የተተኮረው። በመሳሪያ በደንብ በግልጽ ማግኘት ይቻላል ያንን አካባቢ፣ ምክንያቱም መግባት መውጣት ስለሚቻል ለማስተጠግ ይቻላል፣ ለመሸሽ ይቻላል። ወንደሩ አካባቢ እነኝን ሁሉ ሊያሟላ የቻለው ረዘም ላለ ጊዜ ሁኔታዎችን ሂደቶችን ሊሸከም የቻለው ያ ቡድን ስለሆነ ነው እዛ አካባቢ ተጠቅሷል። በሰሜን ሸዋ አካባቢ እንዲሁ በሴል ደረጃዎችና ባንዳንድ መለዋወጫዎች እንዲሁም በሰራዊቱ አካባቢ ቀደም እንደገለጽኩት በፓርቲያችን ስር የተደራጀ የቀድሞ የኢትዮጵያ መከላከያ እና የፖሊስ ሰራዊት አባሎች ያሉበት አካባቢዎች አሉ። በጎጃምም በሰሜን ሸዋም በወሎ እነኚህን ሰዎች ምርኩዝ ለማድረግ ግንኙነቶችንና ስራዎችን እየተሰራ ነው። ሌሎችም ወጣቶች አሉበት። ቀደም እንደጠቀስኩት ስራዎችን ለመስራት ኢትዮጵያ ውስጥ ያለው ሁኔታ በተለይ አሁን ተጠቀስኳቸው ክፍለ ሀገሮች አካባቢ ችግሮች ስለነበሩና በቀላሉ መመታት ስለሚችል ውጤቶችን ሊያመጣ ስለማይችል ብለን የተቆጠብናቸው ብዙ ነገሮች አሉ። መታገል መሳሪያ ሳይዙ መታገል ደረት መስጠት ከባድ አይቻልም። እኔ ለወጣትነቴ ጊዜም አድርጌዋለሁ በኢህአፓ ውስጥ በነበርኩበት ጊዜ ማለት ነው። ከዛ ባሻገር ወደ ደቡብ ስንመለስ ድርጅታችን ሰፋ ከማድረጉ የተነሳ ቄሮ አሁን ስለተጠቀሰው ነው አንተ የሚባለው በተለይ ቄሮ በለሱማ የሚባለው ቡድን ጋግሪኝነቶችና አስተያየት የመለዋወጥ የስትራቴጂ ሁኔታዎችን ለረዘም ላሉ ዘመና ወራቶች ስንወያይ ስናደርግ ስንረዳዳ የነበረበት ሁኔታዎች አሉ። ቄሮ ስን ቄሮ ማለት እንደገባንና እንደተነገረን ላቅመ አዳም የደረሱ ላቅመ ሔዋን የደረሱ የኦሮሞ ተወላጆች የመጠሪያ ስም ነው። በጋራ የመጠሪያ ስም ስለሆነ የወጣቶችን እንቅስቃሴ ካፕቸርድ ለመያዝ እንድንችል ከነሱ ጋራ ህብረት አንድነት ህብረታችንን ለማጠንከር እንድንችል ግንኙነቶችን በ ተወሰነ ደረጃ ፈጥረን ነበር። ከነኚህ ሰዎች ጋር አሁን ግንኙነታችን እንደቀጠለ ነው። አንዳንዶቹ የዛ ቡድን አባሎች ወይም አመራሮች ከኦኤልኤፍ ጋራ ሆነግ ማለት ነው ጋራ ግንኙነት ያላቸው ናቸው። አንዳንዶቹም ደግሞ በግለሰብ ሊመራቸው አለን እያሉ እየጮሁ ያሉት በማስ ሚዲያ የነሱ ተከታዮች ናቸው። ያንንም ወንድሞቻችንና እህቶቻችንን ስናግዛቸው አብረን ስንወያያቸው ወደ ኢትዮጵያዊነታቸው እንዲያተኩ ኢትዮጵያዊነታቸው ፋይናል የሆነው መፍትሄ የሚሰጣቸው ህዝባቸውንም ህብረተሰባቸውንም አካባቢያቸውን በሙሉ ነፃ ሊያወጣላቸው የሚችል ኢትዮጵያዊ እንጂ ቅንጹል የሆነ ነፃ እንውጣ እንገንጠል የሚለው ያሰራር ስልት እንዳልሆነ የማስተማር የማሳወቅ ግዴታችን ስለሆነ ነው አብረን የምንሰራው የነበረው ስለዚህ አሁንም ያለው ወጣቶች ናቸው። ይህ መንግስት ከተመሰረተ ጊዜ ጀምሮ ያማራው ህዝብ ጡት ቆረጠ፣ ያማራው ድርጅት ባህላችሁን ቀማ፣ ያማራው ድርጅት ያማራው መንግስት ይሄን አደረገ ያለ ያልሆነ ፕሮፓጋንዳ ሲነዛባቸው የነበሩ ወጣቶች ናቸው። ወጣቶቹ ሊሰሙ የሚችሉት በተለያየ መልክ በተለይ በማስ ሚዲያውና በየዌብሳይቱ የሚበተነው የዚህ የነጻ አውጪው ድርጅት ነን ባዮች ፕሮፓጋንዳ ያንን እንዳለ ነው የወሰዱት። እና ይሄንን ለማክሸፍ ይሄ ደግሞ ትክክል አለመሆኑን መናገር የእያንዳንዳችን የኢትዮጵያዊ ነን ብለን የምንለው የአማራውም የኦሮሞውም የዶርዜውም የጉዴላውም የከምባታውም ሌሎችም ተወላጆች የማስረዳት ኃላፊነት ስላለብን ከዛ ተነስተን እኛ በቅርብ ያገኛናቸውን ወንድሞቻችን በስራ ላይ የዋሉ ድርጊቶች አሉ። አሁን እነሱ ከመጡ በኋላ አሻፈረኝ አልገዛም ለዚህ መንግስት ብለው ሲመጡ አይዟችሁ ለምትሰሯቸው ስራዎች ለምታደርጓቸው ድርጊቶች መወያየት ካስፈለገ እንወያያለን። ጥንቃቄ የምታደርጉባቸው ሁኔታዎች አሉ። ይሄ የወጣት እንቅስቃሴ ሂደት ጉዳትም ጥቅምም አለው። ጉዳቱ ይሄን የመሰለ ነው፣ ጥቅሙ ይሄን የመሰለ ነው። እኔ ራሴ ነኝ ሳማክራቸው የነበረው በግል ደረጃም በድርጅትም ደረጃ የወሰዷቸውን እርምጃዎች ከመውሰዳቸው በፊት ኮንሰልት እየተደራረግን ነው ሲወስዷቸው ነው። ምንም እኛ ፓርቲሲፔሽን ባይኖረን ከሴኩሪቲው አንጻር ከስትራቴጂው አንጻር አብረናቸው ስንነጋገር እንደነበር በዚህ አጋጣሚ ልገልጽላችሁ እወዳለሁ። ያደረጓቸው አድማዎች በሙሉ አብረን እንስራ የሚልም ጥያቄዎች ተነስተው ነበር። ያንን ጥያቄ በጊዜው ለመመለስ ያልተቻለበት አሁንም መመለስ የማንችልበት ሁኔታ አለ። እኛ ለኢትዮጵያ ብለን የምንታገል ቡድን አንድ ሀገር አንድ ህዝብ አንድ ባንዲራ ብለን ነው እየታገልን ያለነው። የኢትዮጵያ ህዝብ ብሔራዊ ፓርቲ ለአንድ ሀገር ለአንድ ህዝብ ለአንድ ሰንደቅ ዓላማ ነው የሚታገለው። በዛ ላይ ምንም ኮምፕሮማይዝ አናደርግም። የኢትዮጵያን ኢንተረስት ከባድም ሆነ ከአገር ተወላጆች ያንን የኢትዮጵያን ህዝብ ኢንተረስት ፈቀቅ የሚያደርጉ ሆነው ካገኘናቸው በጠረጴዛ ዙሪያም ቁጭ ብለን አንዋይ። ይህ ነው አቋማችን። በዚህ መሰረት አብረን እንስራ፣ ትግላችን አብረን ለመስራት ጊዜው ይፈቅዳል እና ይሄንን እናርግ የሚሉ ጥያቄዎች ተነስተው ነበር። አብረን ልንሰራ የማንችልበት ሁኔታ እናንተ እኛ የምንለውን አታሟሉም፣ ኢትዮጵያ የሚለውን ነገር ይዛችሁ ልትወጡ አልፈለጋችሁም እና ያንን ኢትዮጵያ የሚለውን ነገር ካልያዛችሁ ባንዲራችሁን አረንጓዴ ቢጫ ቀይ ብላችሁ ይዛችሁ ካልወጣችሁ የያዛችሁትን ባንዲራ ይዛችሁ ብትወጡ ኢትዮጵያዊነትን አያንጸባርቅ ወገናዊነትን ነው የሚያንጸባርቀው። ያንን ደግሞ እየታገለን እያለን እናንተ ከእናንተ ጋር የምናደርገው ድርጊት ስለሌለ ልንረዳዳ ምንችልበት ሁኔታዎች ምክር በመስጠት አስተያየቶች በማድረግ መጠንቀቅ ያለባችሁ ሁኔታዎችን ከዚህ ከአርሜናዊ መንግስት ጋራ ልትሰሩ የምትችሉበትን ላትሰሩ የምትችሉበትን ሁኔታዎችን ከማሳየት ውጪ ሌላ ልንረዳቸው አንችልም። ግን ጥንቃቄዎችን በተለይ በሴኩሪቲ አካባቢ እኛንን ስንረዳቸው ነበር።
አቶ ብራን ስላሴ ሰፋ በዚህ በህብረቱ ዙሪያ ያለውን ጥሩ እንትን ጅምርና አሁን ነበረ ግን የሰዓት እጥረት ስላለብን ወደ አንኳር የሆኑ ጥያቄዎች መሻገር ነበረብኝ። በተለይ የስካውን ደስ የተነጋገር ነው የንቅስቀሳ ጉዳይ የተጋርለውን ጉዳይ ነውና ፓርቲው ግን አንዳንድ እንትኖችን ሰነዶችን በትኗል። በተለይም የመንግስት አወቃቀር እንደሚመስል እና የፓርቲውን ርዕዮተ ዓለም በሚመለከትና በሱ ዙሪያ ላይ እንደው ቢያንስ በአምስት ደቂቃ እንደዚህ መልሶች ቢያስቀምጡና አንድም ሌላ ተጨማሪ መጨረሻ ላይ ጥያቄ ስላለ ጊዜውን እንድንሻማ አንዱ የርዕዮተ ዓለም መስመራችን የሚሉት በሶሻል ዲሞክራሲ ላይ የተመሰረተ ነው ይላል የርዕዮተ ዓለሙ እና የመንግስት አወቃቀር በሚመለከት ደግሞ ፌደራል መንግስት ስልጣን ወሰንተን ማከላዩ ነው ይላልና እነዚህን እንደው የሶሻል ዲሞክራት እንኳን የሚለውን ጸባውን በብዙ ኢትዮጵያውያን ዘንታዊነት ቢኖረውም ይሄ የፌደራል መንግስት አወቃቀር የሚለው ከወያኔ ጽንሰ ሐሳቦች የሚለየው ነገር ምንድነው? ይሄ የብድር እንትን ጽንሰ ሐሳብ አገሪቷን አሁንም እየናጣት ነውና ምንድኑ ልዩነቱ? የለማብራራት እንትናችሁ ፕሮግራማችሁ ላይ ብዙ የሚቀረው ነገር ያለ ይመስለኛልና እንደው ከቅርታ ጋር አንድ አምስት ደቂቃ ያህል እስቲ የፌደራል የሚለው ከወያኔ የሚለየው በመንደነው?
በጣም አመሰግናለሁ። የትግል ስልታችን አንደኛ የሁለገብ ትግል ነው ብያለሁ። ትጥቅ ትግል ዋንኛው ሆኖ ርዕዮተ ዓለማችን ሶሻል ዲሞክራሲ ቢሆን ለኢትዮጵያ ህዝብ ለህብረተሰባችን ያለበትን ችግር ሊወጣ ይችላል። ያ ሶሻል ዲሞክራሲ በዓለም ላይ የተለያዩ የሶሻል ሀገሮች የሶሻል ዲሞክራሲን ከታሪካቸው ከባህላቸው ከልምዳቸው ከመልካ ምድራቸው ጋር አዛምደው ለህዝባቸው ዲሞክራሲ እኩልነት ነጻነትና ፍትህ እንዲደርስ ያደረጉ ሀገሮች አሉ። ከነሱ ማከል በቀላሉ አንተ ራስህ ያለበት ሀገር ስዊድን እንደ ምሳሌ መውሰድ ይቻላል። ካናዳ፣ ኖርዌይ የተለያዩ ሀገሮች ይህ የሶሻል ዲሞክራሲ ያመሰራረት ስልት እንዳለ ማነው ካናዳ ውስጥ የተደረገውን ኢትዮጵያ ውስጥ መድረግ አለብን ብለን ስንወስደው ነው ትልቅ ስህተት የሚፈጠረው። ወይም ስዊድን ውስጥ ያለው ሀሳቦችን አሰራሮችን አዛምደን አዋህደን አዋውጠን ለህብረተሰባችን የተማረ መሆን አለበት ያወቀ መሆን አለበት በሳይንስ በቴክኖሎጂ የተራመደ መሆን አለበት። ችግሮች በጣም ብዙ ችግሮች አሉ አገራችን ውስጥ። እነኛን ሊፈታ የሚችል ሊቀርፍ የሚችል አሁን ባለንበት ሁኔታ ይህ የሶሻል ዲሞክራሲ ያሰራር ስልት ነው። ይህንን የሶሻል ዲሞክራሲ ያሰራር ስልት አዋህደን ብንሰራው ብንተገብረው ውጤታማ ይሆናል ከሚለው ተንደርድረን ነው። ይህ ደግሞ በኢትዮጵያ ህዝብ የሚወሰን ነው። እኛ መመሪያችን ላይ ያወጣናቸው መለስተኛ ፕሮግራም ነው። ለመንደርደሪያ የሚሆን ለጠረጴዛ ዙሪያ ለውይይት እንዲያመች ከሌሎች ጋር አብረን ቁጭ ብለን ሌሎች ፓርቲዎች ተመስርቶ ኢትዮጵያ ውስጥ እኛ የምናምነው በፓርቲ ንጹህ የሆነ ኢትዮጵያዊ የሚል ኢትዮጵያን አጀንዳ የሚያራምድ ሁለትም ይሁን ሶስት ፓርቲዎች ተመስርተው ትግል የሚለውን ነገር ተግባራዊ አድርገው ህዝብ አስተምረው መንግስት እንዲመሰረት ነው። አሁን ኢትዮጵያ ውስጥ ያለው መንግስት ፌደራሊዝም ይላል። ያለው መንግስት ፌደራሊዝሙን ያካተተውና እየሰራ ያለው ከራሱ ጥቅም አንጻር በጎሳ በሃይማኖት በቋንቋ بقوت أن ينت يكتت لهم يبتك على يوتيوب أن انتقلتي يمي أفس نو يا هنن أملكاكت كارسو كمسمر وشي وطا مهونون كيوتيوب أبهال غارا يمي زمهيد مهونون سنة تغنزل سرزنوال بوتا يلنم ፓርቲዎች በነጻ እንዲንቀሳቀሱ ኢትዮጵያዊ የሆኑትን በሙሉ እንዲያካትቱ ጎሰኝነትን ቋንቋን ሃይማኖትን ጎጠኝነትን በሙሉ የሰረዙ ፓርቲዎች ፎርም እንዲደረግ እንዲመሰረት ኢትዮጵያ ውስጥ ባንኛ ምኞታችን ነው። እኛ ፌዴራሊዝምን ተግባራዊ ማድረግ የሚቻልበት ሁኔታ አለ ብለን እናምናለን። ኢትዮጵያ ይዛቸው የመጣቻቸው ለብዙ ዘመናት ስትተዳደርበት የነበረው የክፍለ ሀገር ያገዛዝ ስርት አለ። በርግጥ የድሮ በክፍለ ሀገር ያገዛዝ ስርት ስህተቶች ሊኖሩ ይችላሉ አሉም። ወሰንና ክልሉ ግን እንደ ኢትዮጵያዊነታችን ለምሳሌ ወደ ወለጋ ስንሄድ ወይም ወደ ጅማ ስንሄድ ወይም ወደ ሐረር ስንሄድ ኢትዮጵያዊ በሙሉ ላውስት ያለው እንደ መልኩ ጅጉርጉርነት እንደ ብሔሩ ብሔረሰቦቹ ልዩነት ተጣቅፎ ተሳስሮ ተዋልዶ ሐረር የሚለውን ክፍለ ሀገር እንደ ሐረር ወለጋን እንደ ወለጋ ጅማን እንደ ጅማ በውስጡ እንደ ነብር ጅጉርጉር የሆነ የብሔረሰብና የብሔረሰቦች አቅፎ ደግፎ እጅ ለእጅ ተያይዞ የሚሄድ የነበረውን የህብረተሰብ ክፍል እንደገና መመስረት ይቻላል። መሆንም አለበት ክልል የሚለውን በዘርና በጎሳ በቋንቋ ያለውን ጨርሰን መሰረዝ አለብን። እንደ በፊቱ በክፍለ ሀገር ስር የተዳደረ ያስተዳደር ስልት የፌደራሊዝም ሊመሰረት ይችላል ብለን እናምናለን። መሆንም አለበት ብለናል።
ጥሩ እሺ። አንዴ መጨረሻ ጥያቄ በሶስት ደቂቃ እንድመለስልኝ ፈልጋም። አሁን ኢትዮጵያነት ሬዲዮ ባሁን በኢትዮጵያ ጊዜ ሁኔታ በጣም ክትትል ያደርጋል። እስቲ ድርጅቱ ፓርቲው የኢትዮጵያ ብሔራዊ ፓርቲ በሰሞኑ ያኔ በፈጠረው ቲያትር በተመረጠው ጠቅላይ ሚኒስትር ዙሪያ ብዙ እንትኑ ጅምብሮች አሉ። ጅምብሩ እንኳን ሳይሆን ብዙ ትችቶች ሰጣሉና ፓርቲው ምንድነው አቋሙ? ለወያኔ ጊዜ ሰጠው በሚለው መስመር ነው የሚሄደው ወይስ ይሄ አሁን የተደረገው ምርጫም ሆነ ምን የነበረ ያለ የወያኔ አካል ነው ብሎ ያምናል?
እኛ በነገሩ ላይ በደንብ ተወያይተንበታል። እኛ ያለው ድርጅት አብይ ሲመጣ የፖለቲካ ፓርቲው የፖለቲካ ድርጅቱ በዛ በፖለቲካ ድርጅት አሳይን ተደርጎ ተወክሎ ያንን የፖለቲካ ድርጅት አላማና ግብ ስርዓት ለማድረስ ነው የመጣው። የኢትዮጵያ ህዝብ ተወከለ ግለሰብ አይደለም። አላማውም ተምሮ ያደገው ስርዓቱን የከሰመው ከዛ ክፍል ስለሆነ ያንን ተግባራዊ ለማድረግ ነው የመጣው። እኛ ብዥታ የለብንም። ስር ነቀል ለውጥ ነው ኢትዮጵያ የሚያስፈልጋት። ጥገናዊ ለውጥ ላይ ቦታ የለንም። ያንን ጥገናዊ ለውጥ ለማምጣት የተስኮለኮለ የሚደረጉት ድርጊቶች በተለያየ ስትራቴጂ እየተደረጉ ናቸው። እኛ በሰውየውም ላይ በሰሞኑን ባደረጋቸው ሁኔታዎች በሚደረጉት ሁኔታዎች ላይ ቅራኔ የለንም። መብቱ ነው። እኛም የመታገል መብታችን ነው። ያደረጋቸው ያሉ አንዳንድ ጥሩ ነገሮች አሉ። ለምሳሌ ኢትዮጵያዊነትን በኢትዮጵያዊነት መደራጅ ኢትዮጵያዊነትን በኢትዮጵያዊነት መናገሩ ካፉ ካንደበቱ መውጣቱ ሲያስደስተን በተግባር ላይ ባለመዋሉ ቅሬታ አለ። እኛ የተግባር ሰዎች ነን። ባስ ብዙ ተነግሯል። በዛ ላይ ስለማናምን ወደ ተግባር እንዲለወጥ እንፈልጋለን
እንጠይቃለን መልካም ጥሩ እንግዲህ አቶ ብራንስ ለመጨረሻ ላይ ካሉት ሳይሆን ቀደም ስሎ ኢትዮጵያ ውስጥ ስርነቀል ለውጥ ነው በሚለው ቆንጆ አነጋገር ወብ ይሆን አገላለጽ ነው እሱ በቂ እንትናችን ነው ለትግሉም መከተል አለበት በሱ አንፃር ነው ሌላው የኢትዮጵያነት የሚባል ነገር ሽፋን ነው ይሄንን ንግግር የሚደረገው የፖለቲካ ገበያ ሸመታ ነው እንጂ አያምኑበትም ይሄ ለማደናበሪያ የሚደረግ ቅስቀሳ ይመስለኛል ብዙም ኢትዮጵያ በዛ ያምናልና ሰሞኑንም ወደ ትግራይ ሄዶ የተናገረውን አዳምጠናል በዘር ፖለቲካ ላይ ያረፈ ንግግር ላደረገ እና ይሄንን ወርቅና ብር ያለም የሚያመነዝረው ነገር የቱን ያህል የጥላቻ አካል እንደሆነ በደም ያሳየ ነው ለማንኛውም አሁን ሰዓታችንም ያለቀ ነው እንደው አንዱ ለደቂቃ መጨረሻ መልእክት ከሁለት ደቂቃ ባልበለጠ የሚሰጡት መልእክት ካለ ይንገሩን በሌላ ጊዜ እንግዳ አጋጣሚዎች ካሉ ብዙ ያልተመለሱ ነገሮች አሉን አሁንም ለዛሬው በዚህ ማጠቃለልልብን ሰዓታችን ቀረችና 5 ደቂቃ ነው ሁለት ደቂቃ ማን አንድ ሁለት ደቂቃ መጨረሻ ልስጥዎትና መልእክት ካለዎት
በጣም አመሰግናለሁ እድሉን ስለሰጠኝ አሁን ያልከው በመጨረሻ የተናገርከው አራፍተ ነገር ትክክል ነው ከአገር ቤት ትላንት በተደረገው ውይይታችን አብይ ኢትዮጵያዊ እንደመሆኑ የኢትዮጵያን ባህል ማክበር የሚገባው ነበር ሳያ ክብር በመቅረቱ በተለይ በሰሜኑ አካባቢ ቅሬታ ያለው ልንገራችሁ የተበደለው የሰሜን ህዝብ የኢትዮጵያ ህዝብ ለረጅም ጊዜ የተረገጠው እሱም በስልጣን ላይ ያለ መበደሉን ያወቀ እኛ በአገራችን ባህል የተበደለ ሰው ጋር ነው ለማስታረቅ ፈልጋለሁ ብሎ ሲል የተበደለ ሰው ጋር ነው መጀመሪያ የሚሄደው ሽማግሌ ሄዶ የተበደለውን ሰው ካነጋገረ በኋላ ነው ተበዳዩ የሚሄደው እሱ ግን የሄደው ወደ በዳዩ ሄዶ ወርቃማው ብሎ ሲናገር የተበዳዩን ምን ማለት ነው? እና ይሄ ካልቸራሊ እንኳን ብንመለከተው ፖለቲካሊ ሳይሆን ካልቸራሊ ብሶት ያለበትን አካባቢ ሄዶ መዳሰስ ይገባው በዳይን ይዞ እጅና ግራጅና ቀኝ ተያይዞ ሆ ማለት ዘላቂ መልስ ሊያመጣ አይችልም ህብረተሰባችንም ተከፍቷል አቀኛ አካሄድም አይደለም እየተካሄደ ያለው እኛ እዛ ላይ ቆራጥ አቋም አለን በጣም አመሰግናለሁ የሰጣችሁን እድል ለተካላይ በድርጅቴ በራሴም ስም አመሰግናለሁ
እሺ ተናስተልኝ እሺ ተናስተልኝ እግዚአብሔር ይስጥልኝ ተናስተልኝ
የስብሰባ ጥሪ የአማራ ህልውና ለኢትዮጵያ አንድነት ሊቀመንበር አቶ ተክሌ ሻውና ታዋቂው አክቲቪስት ዶክተር አበባ ፈቃደ በእስራኤል ከሚኖሩ ኢትዮጵያውያኖች ጋር በኤፕሪል 19 በኢትዮጵያ ተጨባጭ ሁኔታና በመፍትሄ ሐሳቦች ላይ ውይይት ካደረጉ በኋላ በስዊድን ከሚኖሩ ኢትዮጵያውያኖች ጋር ቀጣይ ውይይት በስቶክሆልም ኤፕሪል 21 በቴንስታትሬፍ ያደርጋሉ። እርሶም በለቱ ተገኝተው የውይይቱ ተካፋይ እንዲሆኑ ሞሮሾ ገኔ ስዊድን ባክብሮት ጋብዘውታል። አስተዋውሱ አይርሱ የኤፕሪል 21 ቀጠሮ ከኛ ጋር ይሁን። የስብሰባ ቀን የፊታችን ቅዳሜ ኤፕሪል 21 2018 የስብሰባ ሰዓት ከቀኑ 13 ሰዓት ጀምሮ የመግቢያው ጋር 200 ክራውን ከምሳና ካንድ መጠጥ ጋር የስብሰባ ቦታ ቴንስታ ትሬፍ ሃግስትሮክ ከ13 ቴንስታ ሴንትሩም ቱኑልባና ቴንስታ ካክብሮት ሰላምታ ጋር ሞረሽ ወገኔ ስዊድን። አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን የሚያዝያ 7 ቀን 2010 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የኤፕሪል 15 2018 ስርጭታችንን ያስተናግድናችሁ ንጉሥ ታምራት ተኮላ ወርቁና እኔ ወርቁ ሞላ ደህና ሰንብቱ ይላል በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።